እንጸልይ። እዛ የከበደ ነገር ስለነበረ እንግዲህ እግዚአብሔር በዛ ውስጥ ያስተምረናል ብዬ አስባለሁ። ስለ አንድ ሰው ታሪክ እናወራለን። መጀመሪያ ወደ ጥቅሱ ከመሄዳችን ወደ ውይይቱ ከመሄዳችን በፊት ይችን ይሄን መጽሐፍ የሚያውቅ ሰው አለ ወይም ስለዚች ልጅ የሰማ ሰው? አሌክስ ፎርድ ዲ ፎርድ ስለምትባል ልጅ አባቷ የታወቀ የስፖርትስ ኢሉስትሬትድ መጽሔት ኤዲተር ነበረ፣ ፍራንክ ዲ ፎርድ የሚባል እና እሱ ከጻፈው ሜሞዋር ላይ ተነስተው ፊልሞችም ተሰርተዋል። እንዲሁም ደግሞ ብዙ ሰዎች የተጽናኑበት መጽሐፍ ነው። ክሊር ፎቶ ማግኘት አልቻልኩም ሰባዎቹ ስለነበረ፣ ግን ልጆች ናት። አሌክስ ዲ ፎርድ ትባላለች። የተወለደችው ኦክቶበር 30 1971 ዓመተ ምህረት ነበረ። እንግዲህ ይቺ ህፃን ከተወለደችበት ጊዜ አንስቶ በተለይ ኒዮኔት ከነበረችበት በጥቂት ቀናቶች ውስጥ ጀምሮ ተከታታይ ጉንፋን የሚመስል በሽታ፣ ከፍ እያለች በመጣች ደግሞ ጊዜ የጆሮ ኢንፌክሽን እና የአንጀት ህመም ያጋጥማት ነበር። በወቅቱ ብዙ ምርመራ ቢደረግላትም የበሽታዋ መንስኤ ወይም የበሽታዋ ምንነት ግን አራት ወር እስኪሆናት ድረስ አልታወቀም ነበር። በብዙ ሐኪሞች ከታየች እና እጅግ ብዙ የላብራቶሪ ምርመራዎች ከተሰሩላት በኋላ በዘመኑ እምብዛ የሚታወቅ ያልነበረ በሽታ እንዳለባት ለቤተሰቦቿ ይነገራቸዋል። የበሽታውም ስም ሲስቲክ ፋይብሮሲስ ይባላል። ጀነቲካል የሚተላለፍ ወይም በዘር የሚተላለፍ የበሽታ አይነት ሲሆን ይህ በሽታ በጠቅላላው በሰውነት ውስጥ የሚገኙ ፈሳሾችን ለምሳሌ እንደ ላብ፣ ይሄ በሳምባችን እና በአንጀታችን ውስጥ የሚገኝ ሚውከስ የሚባል ወይም ደግሞ የሚዝለገለግ ፈሳሽ፣ እንዲሁም ደግሞ ምግብን ለመፍጨት የሚመነጩ ጭማቂዎች፣ ጣፊያ ወይም ፓንክሬስ ከምንለው ፕሮዲውስ የሚደረጉ ጁሶችን፣ እነዚህን የሚሰሩ ሴሎችን የሚያጠቃ የበሽታ አይነት ነው። አውቶ ኢሚዩን ነው ማለት የራሳችን የኢሚዩን ሲስተም መልሶ የራሳችንን ሴሎች ነው የሚያጠቃ። ስለዚህ ኖርማል ሰው ወይም በተፈጥሮ እነዚህ ፈሳሾች ቀጭን፣ በቀላሉ መንሸራተት የሚችሉ ቢሆኑም የዚህ በሽታ ሰለባ ሰዎች ውስጥ ግን የመጓጉል ባህሪ ያሳያሉ። ወፍራም ፈሳሽ ከመሆኑ የተነሳ የመተላለፊያ ቱቦዎችን እና ግድግዳዎች ላይ በመጣበቅ ጉዳትን ያደርሱ ነበር። በዚህ ምክንያት እነዚህ ህመምተኞች በጓጎለ ፈሳሽ በተለይ ደግሞ የመተንፈሻ ቱቦዎቻቸው በቀላሉ ይደፈናሉ። ከዚህም የተነሳ በቀላሉ አየር ወደ ውስጥ ለመግባት ወይም ወደ ውጭ ለመውጣት ይሳነው ነበረ። ተደጋጋሚ ሳል በተለይ ህፃን ላይ ሲሆን የመተንፈስ ችግር፣ እንደገናም ደግሞ ክብደት የሚገባውን ክብደት ያለማግኘት ወይም ክብደት የመቀነስ ችግር ይታይባቸው ነበር። ሆኖም አሌክስ እያደገች ስትመጣ እንደ ህፃናት ቦርቃ መጫወት ብትሞክርም ድንገት ከሚነሳው ሳልና የመተንፈስ ችግር ምክንያት ወደ ኢመርጀንሲ ክፍል፣ ወደ ሐኪሞች መሄድ ለእሷና ለቤተሰቦቿ የተለመደ ተግባር ሩቲን ነበረ። ገና ቀኗ ሲጀምር በማለዳ ከእንቅልፏ እንደተነሳች ወላጆቿ ቸስት ቴራፒ የሚባል ወይም ደግሞ ሌሊቱን ተጋግሮ ያደረውን ይሄንን ሚውከስ እንዲለቅ ቱቦዎቿ እንዲከፈቱ ደረቷንና ጀርባዋን መነቅነቅ ነበረባቸው። ይህን ካላደረጉ የመተንፈሻ ቱቦዎቿ ስለሚደፈኑ ቀኗ በጣም አስቸጋሪ ይሆንባት ነበር። አባቷ በዚህ መጽሐፍ ላይ ስለ ልጅቷ ባህሪ ሲናገር የመጽሐፉ ስም አሌክስ ዘ ላይፍ ኦፍ ቻይልድ የሚለው ነው። ልጄ አሌክስ በማራኪ ለዛና የተዋናይነት ተሰጥኦ የታደለች ነበረች። ማጌጥ እና በመድረክ ላይ ደምቆ መታየት ያስደስታት ነበር። ፈገግታዋ ድካምን ሁሉ አስረስቶ የሚያበረታ አንዳች ኃይል ነበረው። ሳቋም ህመሟን የምትረሳበት ብርቱ መሳሪያዋ ነበረ ብሎ ጽፏል። አሌክስ ሳል ማሳል አንዴ ከጀመረች ለረጅም ደቂቃዎች ያለማቋረጥ ትንፋሽ መተንፈስ እስኪያቅታት ድረስ እጅግ በከባድ ስቃይ ውስጥ ታልፍ ነበር። ወላጆቿ ዶክተሮች ያስተማሯቸውን ዘዴ እንኳን ቢጠቀሙም ራሱ ሳሉ በራሱ እስኪያቆም ድረስ የልጃቸውን ስቃይ ከመመልከት ውጪ አንዳች ረፍት ሊሰጧት አይችሉም ነበር። እዚህ ጋር አንድ ነገር እንድናስተውል ፈልጋለሁ። የዚች ህፃን ስቃይ አልፎ አልፎ የሚመጣ የሆነ ክስተት አልነበረ። በዚህ ቀን ጀመረ ብለው የሚቆጥሩበት ወይም ጀመረ ብለው የሚያስታውሱት ቀን የለም። ስቃዩ የዕለት ተዕለት የህይወቷ አካል ነበር። የሰኞ ውሏ ከአርብ ጠዋቷ የተለየ አይደለም። እንዳለ የቤቱ ድባብ እና እያንዳንዱ እንቅስቃሴያቸው በዚህች ብላቴና ደዌ ላይ ማዕከል ያደረገ እና ያለማቋረጥ ፍዳን የሚለማመዱበት ህይወት ነበር። መጽሐፉ እንደሚነግረን ወይም ፊልሞቹ ላይ ማየት እንደምንችለው በመጨረሻ በዚህ አይነት ህይወት ለ8 ዓመት ከኖረች በኋላ ለአንዴና ለመጨረሻ ጊዜ እስትንፋሷ ተቋረጠ። ላትነሳም አንቀላፋች። እንግዲህ አንዳንድ መከራዎች አሉ አይደለ? መጥቻለሁ ህይወትህን ላመሰቃቀል ነው ብለው ሳያውጁ፣ በዚህ ቀንና በዚህ ሰዓት ነው የምጀምረው ብለው ሳይናገሩ፣ ነገር ግን በህይወታችን ሾልከው በመግባት ደባል ሆነው እናገኛቸዋለን። ነጋሪት ሳያስጎስሙ፣ ደጃፍ ሳይገነጥሉ ሰርገው በመግባት የህይወታችን አንዱ አባል ሆነው ይቀመጣሉ። ያ ክስተት ወደ ህይወታችን ከመምጣቱ በፊት የነበረንን ሰላም፣ ማንነታችንን እስክንረሳ ድረስ ይቀርጸናል። ድንገት አንድ ቀን ስነቃ ከዕለት ተዕለት ኑሯችን ጋር ተዳብሎ መደበኛ ሩቲን ሆኖ እናገኘዋለን። ድንገተኛ አስደንጋጭ መከራ ወይም ስቃይ የጀመረ ሰሞን ጥያቄዎቻችን፣ ጸሎቶቻችን ለምን የሚሉ ናቸው አይደለ? ለምን ይሄ ነገር ሆነ? ለምን አሁን ሆነ? ለምን እኔ ላይ ሆነ? በጸሎቶቻችን ውስጥ የሆነውን ምክንያት ራሽናላይዝ ለማድረግ እንሞክራለን። ምክንያቱም መከራ ሎጂካል አይደለም አይደል? ኢትስ ኢራሽናል መከራ። ስለዚህ የተፈጠረው ነገር ካመጣብን ኬዮስ፣ ካመጣብን ትርምስ አንጻር በጥያቄዎቻችን መልስ ውስጥ ኦርደርን እንቃትታለን። ከመከራው በፊት የነበረውን ስታትስ ኮ፣ ከመከራው በፊት የነበረውን ስርዓት፣ ሰላም፣ መረጋጋት በመልስ ውስጥ እንጠብቃለን። ነገር ግን ስቃዩ ጊዜ በወሰደ ጊዜ ቀናት ሳምንታትን ሲወልዱ፣ ሳምንታት ወራትን፣ ወራት ዓመታትን እየወለዱ በመጣ ቁጥር የጥያቄዎቻችንም ቅርጽ መቀየር ይጀምራል አይደለ? አቤቱ እስከ መቼ ይሆናል የጥያቄው አይነት። ምክንያቱን ለማወቅ ከመሞከር ይልቅ ነፍሳችን እረፍት ከነሳው ስሜት ለመላቀቅ እንቃትታለን። መቼ ነው የሚቆመው? መቼ ነው ይሄ ሸክም ከላይ ላይ የሚነሳው? መቼ ነው እግዚአብሔር የሚሰማኝ? እግዚአብሔር የሚያየኝ? መቼ ነው መልስን የማገኘው? ይሆናል ጸሎታችን። አንድ ነገር እንድናስተውል እፈልጋለሁ ወገኖች። ይሄ ጥያቄ ጥንታዊ የሆነ ዛሬም ድረስ በእያንዳንዶቻችን ህይወት ውስጥ በአንድም በሌላም መንገድ የምናነሰው ጥያቄ ነው። በዛም ነው የምነጋገርበት ክፍል መዝሙር 13 ብዬ የጻፍኩት ይህንን ነገር አብራርቶ ይገልጽልናል ብዬ ስለማስብ ነው። መዝሙረ ዳዊት ምዕራፍ 13 ከቁጥር 1 እስከ 6 በአዲሱ መደበኛ ትርጉም አነበዋለሁ። አዲሱ መደበኛ ትርጉም ካላችሁ የመዝሙሩ ርዕስ በአምላኩ የታመነ ሰው አቤቱታ ይላል። ለመዘምራን አለቃ የዳዊት መዝሙር። እግዚአብሔር ሆይ እስከ መቼ ድረስ ለዘላለም ትረሳኛለህ? ፊትህን ከእኔ የምትሰውረው እስከ መቼ ድረስ ነው? ከሐሳቤ ጋር የምሟጎተው ልቤን ቀኑን ሙሉ የሚያዝነው እስከ መቼ ነው? ጠላቴስ በእኔ ላይ የሚያይለው እስከ መቼ ድረስ ነው? እግዚአብሔር አምላኬ ሆይ ተመልከት ስማኝም፣ የሞት እንቅልፍ እንዳልተኛ ዓይኖቼን አብራ። በዚህም ጠላቴ አሸነፉት እንዳይል ባላጋራዎቼ በውድቀቴ ደስ እንዳይላቸው እርዳኝ። እኔ ግን በጸናች ፍቅርህ እታመናለሁ፣ ልቤም በማዳንህ ደስ ይለዋል። ቸርነቱ በስቶልኛልና ለእግዚአብሔር ዘምራለሁ ይላል። እንግዲህ በመዝሙሩ የመጀመሪያ ሁለት ቁጥሮች ውስጥ ዳዊት ያለበትን ከባድ ትግል ማየት እንችላለን። ይህ የስሜት መቃወስ ድንገት የመጣ ሳይሆን ለረጅም ጊዜ አብሮት የቆየ እንደሆን መረዳት እንችላለን። አስተውላችሁ ከሆነ በቁጥር አንድ እና በቁጥር ሁለት ውስጥ አራት ጊዜ ያህል እስከ መቼ እያለ ጥያቄን ሲጠይቅ እናስተውላለን። የጥያቄው ሴንስ የሚሰጠን አዲስ እንዳልሆነ የሚያረጋግጥልን ነው። ዳዊት በዚህ መዝሙር ውስጥ የመረሳት የመተው ስሜትን ሲያንጸባርቅ፣ በተለይ ደግሞ እግዚአብሔር ፊቱን ሰወረብኝ የሚለው ንግግሩ ከመረሳት ባለፈ ጥልቅ የሆነ ትርጉም አለው። በኦሪት መጽሐፍ መሰረት ካህናቱ ሙሴ ባዘዛቸው መሰረት ሕዝቡን በሚባርኩበት ጊዜ በዘኍልቍ ምዕራፍ 6 ላይ እንዲህ የሚል ሐሳብ አለ። በተለይ ቁጥር 24ን ካስተዋላችሁት እግዚአብሔር ይባርክህ ይጠብቅህ፣ እግዚአብሔር ፊቱን ያብራልህ ይራራልህም፣ እግዚአብሔር ፊቱን ይመልስልህ ሰላሙንም ይስጥህ ይላል። የእግዚአብሔር ፊት ማብራት ቀጥታ ከእግዚአብሔር ጋር፣ ከእግዚአብሔር ምሕረት ጋር፣ ከእግዚአብሔር ሰላም ጋር፣ ከእግዚአብሔር ባርኮት ጋር የተገናኘ ነው። ዳዊት ግን በዚህ ስፍራ ያ የእግዚአብሔር ፊት ከሱ እንደተሰወረ ሲሰማው ይናገራል። በጸሎቱ ውስጥ የስቃዩን ማብቂያ መቼ እንጂ እንደ ቀድሞ ማብራሪያና ራሽናላይዝ ለማድረግ የሚሞክርበት ስፍራ አይደለም። እስከ መቼ ድረስ ለዘላለም ትረሳኛለህ ሲል እንሰማዋለን። ይሄ እስከ መቼ ድረስ ለዘላለም ትረሳኛለህ የሚለው ጥያቄ ትርጉም የሚሰጠው ከዚህ መከራ በፊት እግዚአብሔር አብሮት እንደነበረ ከሚያምን ሰው እንደወጣ ስንረዳ ነው። ተስፋ ለቆረጥንበት ሰው እስከ መቼ አንልም አይደለም? ወይም ምንም በሌለበት በባዶ ቦታ ላይ ትረሳኛለህን አንልም። ነገር ግን ሕይወታችን የተመሰረተበት ህብረት፣ በዛ ህብረት ውስጥ ድንገተኛ ጸጥታ ሲሆን፣ የታመነው እርሱ ዝም ሲለን፣ የተተወን ሲመስለን የሚጠየቅ ጥያቄ ነው። ይሄ የማያምን ሰው ቋንቋ አይደለም። ነገር ግን እምነት ምንም አይነት ስሜት በማይሰጥበት ወራት ውስጥ ያለ የአማኞች ጩኸት ነው። አንዳንድ ጊዜ ገጥሟችሁ ከሆነ አላውቅም፣ ግን ምናልባት ከቅንነትም የተነሳ ሊሆን ይችላል። ራሳችንን ወይ ስሜታችንን ወይም ደግሞ ሌሎች ሰዎችን ለማረም ወይም ደግሞ መፍትሄ ወደሚመስለን ነገር ምክርን ለመምከር ስንቸኩል ራሳችንን አግኝታችሁ ታውቃላችሁ? ሰው ችግሩን ሲያካፍላችሁ ጭንቅላታችሁ ፕሮሰስ የሚያደርገው ሶሉሽን፣ አቤቱ እስከ መቼ ትረሳኛለህ የሚለውን መቃተት ለጥያቄው በቂ ትኩረት ሳናደርግ ወደ መፍትሄው ወይም መፍትሄ ወደ መሰለን መንገድ እንፈጥናለን። ሳናስተውል የጥያቄውን ክብደት አቅልለን ጥያቄው ደግሞ ከሚፈጥርብን ዲስኮምፎርት አለመመቸት የተነሳ ወደ ማጽናናቱ ለመሸጋገር እንቸኩላለን። ኢማጂን አንደበቱን አላቆ አቤቱ እስከ መቼ ለሚለው ስቅዩ ሰው ጥያቄውን የሚያፍን በሚመስሉ ሃይማኖታዊ ማረጋገጫዎች ለማገዝ ከመሞከር ይልቅ ጥያቄውን ቀጥታ መጋፈጥ እንዳለብን ይሄ ክፍል ያሳየናል። ጥያቄውን በእግዚአብሔር ፊት በማቅረቡ ዳዊት ከታማኝነቱ አልጎደለም። እግዚአብሔርም የዳዊትን ዋይታ በቀይ እስክሪብቶ ኤክስ ሲያደርገው አናይም። ወይም ደግሞ ዳዊት ጩኸቱን ሳይጨርስ በቃ 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 አቋርጥ ብሎ ኢንተርቪን ሲያደርግም አናገኘውም እግዚአብሔር። እንዲሁም ስድስቱን ቁጥሮች በምናይበት ጊዜ ዳዊት ከእግዚአብሔር ቀጥተኛ መልስ ሲያገኝ ወይም የዳዊት መከራ በዛ ስፍራ ላይ ሲያበቃ አናይም። ነገር ግን መዝሙሩ መፍትሄ ሳያገኝ በዚህ ቅዱስ መጽሐፍ ውስጥ መቀመጡ መኖሩ እግዚአብሔር ለእንደዚህ አይነት ጥያቄዎች ሕጋዊ እውቅናን እንደሚሰጥ የሚያረጋግጥልን ክፍል ነው። መከራ ሳይወገድ ከእግዚአብሔር ጋር መኖር እንደሚቻል ማመን ትልቅ ብስለት ነው። በቃላት ከታጀበ ሃይማኖተኝነት ይልቅ በቁስላችን ውስጥ ሆነን ከእግዚአብሔር ጋር የምናደርገው ህብረት በእግዚአብሔር ፊት ትልቅ ስፍራ አለው ወገኖች። የቅዱሳን መጽሐፍት ታላቁ ተስፋ መከራችን በሙሉ ሁሌ በፍጥነት ይወገዳሉ የሚል አይደለም። በተቃራኒው እግዚአብሔር ቃል ሲናገር ዮሐንስ 16ን ሐዋርያት 14ን በምንመለከትበት ጊዜ በዓለም ሳላችሁ መከራ አለባችሁ፣ ወደ እግዚአብሔር መንግስት ለመግባት በብዙ መከራ ማለፍ አለብን ሲሉ ምታቁት የሁለተኛ ቆሮንቶስ ጳውሎስ የስጋ መውጊያ መልእክተኛ ተሰጠኝ ካለ በኋላ ይሄ ነገር ከኔ እንዲወገድልኝ ጌታን 3 ጊዜ ለመንኩት። ጳውሎስ እንዲሁም ላኪ ነው አይደለ? መልስ ተሰጥቶታል። እርሱ ግን ጸጋ ይበቃሃል፣ ኃይሌ ፍጹም የሚሆነው በድካም ጊዜ ነው እናለኝ ይላል። የእግዚአብሔርን ቃል ሙሉ መልእክት ዛሬ ላይ የብልጽግና ወንጌል የሚሰብከውን መሰረተ ቢስ ተስፋ ይሞግተዋል። መጽሐፍ ቅዱሳዊው ተስፋ ስቃይን ከምድራዊ ህይወት አሁን ስለማስወገድ አይደለም ወገኖች፣ ነገር ግን በህመምና በስቃይ መካከል እንኳን ተኩኖ የማይናወጠውን የእግዚአብሔርን ጸጋና የእግዚአብሔርን አብሮነት ስለመካፈል ነው። ያ ነው ታላቁ ተስፋችን በምድር ላይ። ክርስቲያናዊ ተስፋ ዛሬ ላይ የምናየው የዚህ ዓለም ስብራት የአጽናፈ ዓለማቱ ቋሚና የመጨረሻ እንዳልሆነ በጽኑ ማመን ነው። ተስፋ ማለት አሁን ላይ ባለንበት የዝምታ ወራት ውስጥ ብቻችንን እንዳልሆንን ማወቅ ነው። ተስፋ ማለት በአጭር የተቀጩ የሚመስሉ ህይወቶች የምዕራፉ ማብቂያ እንዳልሆኑ ማወቅ ነው። ለተመሳሳይ ሁኔታ ወደ አንድ ታሪክ ልሰዳችሁ። እንደምታውቁት የትንሳኤው ፋሲካ ማለትም እሁድ በድምቀት የምናከብረው መቃብሩ ባዶ የሆነበት ድል የታወጀበት ዕለት ስለሆነ ነው አይደል? ነገር ግን በአርብ ስቅለትና በትንሳኤ እሁድ መካከል ስላለው ቅዳሜ ብዙ ጊዜ ሰው አያስተውልም ወይም እንዲሁ ፓሲቭሊ እናልፈዋለን። ያቺ ዕለት የጌታ ኢየሱስ ክርስቶስ አካል በመቃብር የዋለችበት ረጅምና አስፈሪ ቀን እንደነበረች መገመት እንችላለን። ኢማጂን ራሳችሁን ከመጀመሪያዎቹ ደቀ መዛሙርት ጋር ብታደርጉት፣ እሁድን አያውቁትም እኛን አይደለ? ሬትሮስፔክቲቭሊ ብናየው በዛች ዕለት ለእነርሱ ቤታቸውን፣ ንብረታቸውን፣ ቀያቸውን ጥለው የተከተሉት ሙሉ ህይወታቸውን በእርሱ ላይ ተስፋ ያደረጉለት መሲሁ የሞተበት ቀን ነው። በኢየሩሳሌም አውራ ጎዳናዎች ውስጥ የሚሰማው ድምፅ የሞት ዝምታ ብቻ ነው። በቀዳሜ ቀን ከሰማይ የተላከ የሚያረጋጋ ድምፅ አልነበረም፣ ወይም በሚስጥር የተሰጣቸው ማብራሪያም አልነበረም። ኢንፋክት ጌታ ኢየሱስ ክርስቶስ በህይወት በነበረ ጊዜ ስለ ሞቱና ትንሣኤው የተናገረው ነገር የገባቸው ዘግይቶ ነው አይደል? እንኳን በዛች ቀን ሊያስቡት። እንግዲህ በምን አይነት ጥልቅ ሀዘንና ተስፋ መቁረጥ ውስጥ እንደነበሩ፣ ቀኑ ራሱ እንዴት ረጅም እንደነበረ ዊክን ኦንሊ ኢማጂን። አንድ የሆነ አርቲክል ስለ ህመም ሳስብ ሳነብ በህመም ውስጥ ያሉ ሰዎች በጣም ሰልፍ አዌር ስለሆኑ ራሳቸውን ስለሚያዳምጡ ቀኖቻቸው በጣም ረጅም ናቸው። ጥርሳችሁን አሟችሁ በተለይ ሌሊት ላይ ቀስቅሷችሁ ያውቃል? አይነጋም እኮ ሌሊቱ 8 ሰዓት 8 ዓመት ነው የሚሆነው። ምክንያቱም ዌር ኮንሽስ ሰልፍ አዌር ወገኖች። አላቅም ዛሬ ምናልባት በዚህ ስፍራ የግል ቅዳሜዎቻችን ውስጥ ያለን ልንኖር እንችላለን። ዝምታ በነገሰበትና በመጠባበቅ የዕለት ተዕለት እስከ መቼ የሚል ጩኸት እያሰማን እግዚአብሔርን ሙጥኝ የምንል እንኖራለን። እዚህ ጋር ማስተዋል ያለብን ሌላው ነገር እግዚአብሔር የሌለንን ደስታ በግድ ፊታችን ላይ እንድንለጥፍ ወይም ደግሞ በሐዘን የተሰበረውን ልባችንን ደህና ነኝ በሚል ፕላስተር እንድንለጥፍ አይነግረንም። እምነት ማለት ከሆነው በላይ ጠንካራ ሆኖ መታየት ወይም ባሸበረቁ ሃይማኖታዊ ቃላቶች ስር መደበቅ፣ በዛም ደግሞ ወደ እግዚአብሔር የቀረበን መስሎ መታየት አይደለም። ለእግዚአብሔር መታመን ማለት አሁን ባለንበት በተመሰቃቀለ ሁኔታ ውስጥ እንኳን ከእግዚአብሔር ጋር ህብረትን መቀጠል ማለት ነው። የእግዚአብሔር አብሮነት ባይሰማኝ እንኳን ጌታ ሆይ ይሄ ለምን እንደሆነ ወይም ለምን ይሆነ እንደሆነ አልገባኝም ብየቃተታለሁ። ሁኔታዎች ባልተቀየሩበት ፈውስ በሌለበት ነገሮች እንደውም እየባሱ በሚሄዱበት በዚያ ስፍራ ሆነን እጮሃለብን። በእግዚአብሔር ፊት እቆማለሁ። በዚሁ ባለውበት ስፍራ ጌታ ሆይ እስከ መቼ ብዬ መጮህ ጀርባዬን ሰጥቶ ከጌታ ከመሸሽ ሺህ ጥፍ ይሻላል። ዳዊት እንደዚህ ይላል አይደለ? መዝሙር 84 ላይ በሌላ ስፍራ ሺህ ቀን ከመኖር በአደባባይ አንድ ቀን መዋል ይሻላል። በክፉዎች ድንኳን ከመቀመጥ ይልቅ በአምላኬ ቤት ደጅ መቆምን እመርጣለሁ ይላል። ወገኖች በምሬት የምንጮህለት ይህ አምላክ ያንኑ መዝሙር 13 ላይ ያነበብነውን ያንኑ የሰቆቃ ጩኸት ሆን ብሎ በገዛ ቅዱስ ቃል ውስጥ እንዲቀመጥ ያደረገ አምላክ ነው። እግዚአብሔር በቁጣችን አይደነግጥም። በምሬታችን እግዚአብሔር አይቀየም። ልመናችንን ለመስማት የተዋቡ ቃላቶችን አንድ ላይ ሰካክተን ካፋችን እስኪንከባለል ትዕግስቱ አልቆ ጥሎን አይሄድም። መንገድ ጠፍቶብን ግራ በመጋባታችን በእኛ አያፍርም። ታማኝ ስለሆነ ለኪዳኑ ታማኝ ስለሆነ ተስፋም አይቆርጥብንም። መጨረሻም ቁጥር 5 እና 6 በምናይበት ጊዜ ግን አንድ አዲስ ነገር ይፈጠራል። መለኮታዊ መፍትሄ፣ ከሰማይ መልስ ወይም ዘማሪው ዳዊት የተመኘው አይነት ፈውስና መከናወን እንደሆነ መጽሐፉ አይነግረን። እዚህ ጋር ያልቃል ቻፕተሩ። ቁጥር 5 ላይ እንደዚህ ይላል፣ እኔ ግን በጸናች ፍቅርህ እታመናለሁ፣ ልቤም በማዳንህ ደስ ይለዋል። ቸርነቱ በስቶልኛልና ለእግዚአብሔር እዘምራለሁ። በውጫዊ ሁኔታ ላይ አንዳች የተከሰተ ነገር አልነበረም። ያ አስከፍቶት whatever it is ባናቀውም አስከፍቶት የነበረው ነገር ስለመስተካከሉ ፍንጭ የሚሰጠን ነገር የለም። እግዚአብሔር በአካል ተገልጦ በግርማዊ ኃይሉ ነገሮችን ከመቅስፈት እንደለወጠ የሚያመለክት ምንም ነገር አልተጻፈልን። ብቸኛው ለውጥ የተካሄደው በዘማሪው የውስጥ ማንነት ውስጥ ነው። ስፔክታክል የለውም፣ ጩኸት የለውም፣ ትንሽ የሚመስል የልብ አቅጣጫ ለውጥ። ዳዊት ከእንግዲህ ፊቱን ወደ እግዚአብሔር አቅንቶ ለመሰንበት ሲወስን እናየዋለን። ዛሬ ላይ ባይሰማው እንኳን ትናንት ባወቀው በዚያ በማይለወጠው የእግዚአብሔር ፍቅር ላይ ለመታመን ሲቆርጥ እንሰማዋለን። በጸናች ፍቅር ሲል ኮንቲኒዩቲ ነው የሚያሳየ። የዛሬን ጨለማና ምድረበዳ ጉዞ ለማለፍ ያ ቀድሞ የሚያውቀውን የእግዚአብሔርን ማዳን ምርኮዙ ለማድረግ ሲመርጥ እንሰማዋለን። መጨረሻም ለእግዚአብሔር እዘምራለሁ ሲል ከስሜት ባለሽ ባሻገር ያለውን የዳዊትን ቁርጠኝነት፣ ግትርነት፣ ስታበርን መሆን ኮንሽስ የሆነ ዲሲዥንም ጭምር እንዳለበት ማስተዋል እንችላለን። የእግዚአብሔር አብሮነት ባይሰማው እንኳን መከራ በጫማ ውስጥ እንዳለ ጠጠር እየቆረቆረው ቢራመድ እንኳን በእግዚአብሔር ፊት ለመቆም መወሰን። ወገኖች የእግዚአብሔር ዝምታ እግዚአብሔር በስራ ላይ እንዳልሆነ ማስረጃ አይደለም አይደል? ቅዳሜ ላይ ዝምታ ስለነበረ ሰንበት አልመጣም ወይም ደግሞ ትንሳኤ አልመጣም ማለት አይደለም። ወይም ደግሞ የምናልፍበት ሁኔታ ስለማይገባውም አይደለም። በአፈታሪክ የግሪክ አማልክት ከከተማዋ ካቴንስ ራቅ ብሎ ኦሊምፐስ የሚባል ተራራ ላይ በራሳቸው ቤተ መንግስት ይኖራሉ ተብሎ ይታሰብ ነበር። ከሰው ስቃይ፣ ከሰው መከራ፣ ከሰው ሐዘን ሩቅ ይባስ ብሎ እንዲሁም እነሱ ራሱ ጨቋኞች፣ እነሱ ራሱ መከራን የሚያመጡ ተደርገው ይሳላሉ። በተቃራኒው እኛ የምናመልከው እግዚአብሔር ግን በመስቀል በኩል በሙሉ ማንነቱ ወደ ሰው ስቃይ ውስጥ ዘልቆ የገባ እርሱ ራሱ አምላኬ አምላኬ ስለምን ተውከኝ ብሎ የጮኸ ህመማችንን የሚረዳ ሩህሩህ አምላክ ነው ያለን። ዕብራውያን መጽሐፍ ስለዚህ ጉዳይ ሲናገር በድካማችን የማይራራልን ሊቀ ካህናት የለንምና ነገር ግን እንደ እኛ በማንኛውም ነገር የተፈተነ ሊቀ ካህን አለን ይላል። ስለ ስቅዩ መሲህ ኢሳያስ በሚናገርበት ጊዜ በሰዎች የተናቀና የተጠላ የህማም ሰውና ስቃይ ያልተለየው ነበር። ሰዎች ፊታቸውን በሚያዞሩበት አይነት የተናቀ ነበር። እኛም አላከበርነውም። በእርግጥ እርሱ ደዌያችንን ወሰደ፣ ህመማችንን ተሸከመ። እኛ ግን በእግዚአብሔር እንደተመታ፣ እንደተቀሰፈ፣ እንደተሰቃየም ቆጠር ነው ይለናል። እድለም ከግል ህይወታችን ብንወጣ እንኳን በመከራ በግፍና በጭቆና ለምትሰቃይ ዓለም አቤት እስከ መቼ እያልን መቃተት አለብን። አሌክስን በለጋ እድሜዋ የቀጠፈው ሞት፣ እንዲሁም ብዙዎችን ያለ እድሜያቸው የወሰደው ጠላት፣ የእሷና የብዙ ወላጆች የሐዘንና የጽልመት ምክንያት የሆነው ይህ ጠላት ደቀ መዛሙርቱን በዚያ በረጅሙ ቅዳሜ ውስጥ በተስፋ መቁረጥ ውስጥ ያቆያቸው ጨለማ የታሪኩ ማጠቃለያ እንዳልሆነ እናውቃለን። ይልቁንም ተስፋችን እግዚአብሔር ፍጥረቱን አድሶ በትንሣኤው ኃይል አዲስ ሰማይና ምድር የሚያደርግበትን ያንን ታላቅ እና ክቡር የሆነ ቀን መጠበቅ ነው። እንጸልያለን።